Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል ተከበራችሁ አድማጮቻችን። የቅዳሜ ጥቅምት 25 2010 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን በአለም ዜናዎች እንከፍትና ትናንት የጀመርነው ለጥያቄው መልስ ፕሮግራም ሁለተኛ ክፍል ይከተላል።
መፍትሄ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው። የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገርና ህዝብም የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን ያኔ ሰላም ይመሰረታል። በሰላም መኖር ይቻላል። የሀገራችን ህልውና አደጋ ውስጥ አይወድቅም።
ኢትዮጵያ ውስጥ አሳሳቢ ደረጃ ላይ እየደረሰ ነው የሚባለውን የግጭቶች ሁኔታ ለመቀልበስ ከመንግስት፣ ከተቃዋሚ ፓርቲዎችና ከማህበረሰብ መሪዎች ምን ይጠበቃል በሚሉት ጥያቄዎች ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ የሚሰጡልንን ዶክተር ያዕቆብ ኃይለማርያምን ድምፅ ነው የሰማችሁት። ከዜና በኋላ ይቀርባሉ። በሁለተኛው አጋማሽ ደግሞ የሙዚቃ ቃና እያዝናናችሁ ያመሻል። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ወደ ዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የሊባኖሱ ጠቅላይ ሚኒስትር ሳአድ ሐሪሪ ኢራንና ሸሪኳን የሚሊሻ ቡድን ሂዝቦላን በአገራቸውና በክልሉ መረጋጋት እንዳይኖር እያደረጉ ነው ሲሉ ክፉኛ የተቹበትን ንግግር ካሰሙ በኋላ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ዛሬ ይፋ አደረጉ። የጠቅላይ ሚኒስትሩ ስልጣናቸውን በፈቃዳቸው የመልቀቅ ውሳኔ ዜና የተሰማው ሪያድ ላይ ከሳውዲ አረቢያ መሪዎች ጋር ከተማከሩና ከኢራኑ የውጭ ጉዳይ ፖሊሲ ዋና አማካሪ አሊ አክባር ቬላያቲ ጋር ተገናኝተው ከተነጋገሩ በኋላ መሆኑ ተመልክቷል። ሊባኖስን ለሁለት ዙር በጠቅላይ ሚኒስትርነት ያስተዳደሩት ሐሪሪ ስልጣናቸውን እንደሚለቁፍ ያደረጉበትን ይህን ንግግራቸውን በዛሬው ዕለት በአገሪቱ ቴሌቪዥን ያሰሙት ከሳውዲው ልዑል ሞሐመድ ቢን ሳልማን ጋር ተገናኝተው የተነጋገሩበትን ጨምሮ ባለፉት ቅርብ ቀናት ውስጥ በተደጋጋሚ ወደ ሳውዲ ያደረጓቸውን ጉዞዎች ተከትሎ ከዚህ ውሳኔ ይደርሱ ይሆናል የሚሉ የግምት ወሬዎች ሲናፈሱ ከከረሙ በኋላ ነው። በሌላ ዜና ሐሪሪ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ይፋ እንዲያደርጉ የሐሪሪ ጽህፈት ቤት ከሊባኖስ ውጭ በተደረገ የስልክ ጥሪ እንዳሳወቃቸው የሊባኖሱ ፕሬዚዳንት ሚሼል አውን አመልክተዋል። ንብረትነቱ የሳውዲ የሆነው የአልአረቢያ ቴሌቪዥን ጣቢያ ተንታኞችን በበኩላቸው የጠቅላይ ሚኒስትሩ ስልጣናቸውን የመልቀቃቸው ዜና ከሳውዲ ዋና ከተማ ሪያድ መሰማቱ ውሳኔውን ያለውን ንዑስ አህጉራዊ አንድምታ ያመላክታል ብለዋል። ሩሲያ በአሁኑ ወቅት በኮሪያ ጉዳይ ከዩናይት ስቴትስ ጋር በትብብር እየሰራች አይደለችም ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያው የዜና አገልግሎት ተናገሩ። አልፎ አልፎ ከሚደረግ የሀሳብ ልውውጥ በስተቀር እስካሁን በመካከላችን ምንም አይነት ትብብር የለም ያሉት ፔስኮቭ አክለውም የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት በሚካሄደው የእስያዊ ምጣኔ ሀብት መድረክ ላይ የመገናኘት እድላቸው ከፍ ያለ መሆኑን ተናግረዋል። እናም ሁለቱ መሪዎች ከተገናኙ አሉ የክሬምሊኑ ቃል አቀባይ፣ ሁለቱ መሪዎች ከተገናኙ በሰሜን ኮሪያ ጉዳይ ትኩረት አድርገው የመነጋገራቸው እድል ያንኑ ያህል ከፍ ያለ ነው ብለዋል። ትራምፕና ፑቲን በደቡብ ምስራቅ እስያ ሀገሮች ማህበር በእንግሊዝኛው ምህጻረ ቃል አዚያን ስብሰባ ላይ በተጨማሪ በተቀራራቢ ጊዜ እዚያው ፊሊፒንስ ላይ በሚካሄደው የምስራቅ እስያ ጉባኤም ይሳተፋሉ። ከኮሪያው የኒውክሌር ስጋት ጋር ለተያያዘ ሙከራ ትራምፕ ለስራ ጉብኝት ወደ እስያ ከማቅናታቸው አስቀድሞ ነው በኮሪያው ባህረ ገብ መሬት ሁለት ሱፐርሶኒክ እጅግ ከፍተኛ በሆነ የበረራ ፍጥነታቸው የሚታወቁ ቦምብ ጣይ አውሮፕላኖች የጦር ልምምድ ያደረጉት። የደቡብ ኮሪያ ወታደራዊ ጉዳዮች አዋቂዎች ጨምሮ እንደገለጡት ከትናንት በስቲያው የቢ አንድ ቢ ቦምብ ጣይ አውሮፕላኖች የተቀነባበረ የጦር ልምምድ በሁለት የደቡብ ኮሪያ ተዋጊ ጄቶችም የታጀበ ነበር። የሰሜን ኮሪያ ባለፉት ጥቂት ወራት ውስጥ በተከታታይ ያደረገቻቸውን የኒውክሌርና ዩናይትድ ስቴትስ ድረስ የመድረስ አቅም እንዳላቸው በተነገረላቸውና እንዲሁም ወደ ጃፓን ያስወነጭፈቻቸውን የቦሊስቲክ ሚሳይል የጦር መሳሪያዎች የማስወንጨፍ ሙከራዎች ተከትሎ በአካባቢው የጦርነት ስጋት መንገሱም የሚታወቅ ነው። ዩናይት ስቴትስ በሶማሊያ ዋና ከተማ ሞቃዲሾ የሚገኙ የቆንስላ ጽፈት ቤት ሰራተኞቿ የታወቀ ጥቃት መረጃ ደርሶኛል ስትል አካባቢውን ለቀው እንዲወጡ አዛለች። ዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በዛሬው ዕለት ባወጣው በዚህ ማስጠንቀቂያ በአፍሪካ ህብረት ሰላም አስከባሪ ሰራዊት ጥበቃ በሚደረግለትና በቱርክ ተቋም በሚተዳደረው የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ ሊቃጣ ይችላል ያለውን ጥቃት ጠቁሟል። መመሪያው በተጨማሪም በሞቃዲሾ በሚገኙ ዩናይት ስቴትስ የቆንስላ ሰራተኞችና ሌሎች ላይ በቀጥታ ሊቃጣ የሚችል የጥቃት አደጋ መደቀኑን ስለተረዳን በሶማሊያ የሚገኘው ዩናይት ስቴትስ ሚሽን ዜግነት ያላቸው የግድ መኖር ካለባቸው በስተቀር አጋዥ ሰራተኞች በሙሉ ሌላ መመሪያ እስኪሰጣቸው ድረስ ሞቃዲሾን ለቀው እንዲወጡ የሚል ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኮሪያ ባህረ ገብ መሬት የነገሰውን ውጥረት እያየለ በመጣበት በአሁኑ ወቅት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት አካባቢውን ከሚመለከተው የዩናይት ስቴትስ ጦር ሰራዊት የፓስፊክ ጦር እዝ ለሕዝብ ይፋ ያልተደረገ መረጃ አቅርቦላቸዋል። የተባለው መረጃ የተሰጣቸው የፕሬዚዳንቱ ልዩ አውሮፕላን ኤርፎርስ ዋን በፓስፊክ ደሴት በሚገኘው የሂካም አየር ኃይል ጦር ካምፕ ባረፈበት ወቅት ነው። በሌላ ዜና ፕሬዚዳንት ትራምፕ ለሁለት ሳምንታት የሥራ ጉብኝት ወደ እስያ ሲያቀኑ ዋሽንግተን ላይ ልዩ ምርማሪ ሮበርት ሙለር በሩሲያው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብነት ዙሪያ የያዙትን ምርመራ በትራምፕ የምርጫ ዘመቻና በሩሲያ መካከል መመሳጠር ነበር ወይስ በሚለው ዙሪያ የሚያደርጉትን ምርመራ አጧጥፈው ቀጥለዋል። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
የዓለም ዜናዎቹን አድምጠናል። ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። አሁን ለጥያቄው መልስ የሰብአዊ መብት ተሟጋች ቡድኖችና ተቃዋሚ ድርጅቶች ካለፉት 2 ዓመታት ወዲህ እየጨመረ ሄዷል ያሉትን የዜጎች እንግልት፣ ስራትና መገደል በመጥቀስ የኢትዮጵያን መንግስት ሲተቹ መቆየታቸው ይታወቃል። ካለፈው መስከረም ወር ወዲህ ግን የዜጎች ሕይወት የሚጠፋው በመንግስቱ የጸጥታ ኃይሎች ብቻ ሳይሆን ወደ ሕዝብ ወርዶ የእርስ በርስ መገዳደል መልክ መያዙ የኢትዮጵያን ሁኔታ እጅግ አሳሳቢ አድርጎታል። ይህንን አደገኛ አዝማሚያ ለመቀልበስ ከመንግስት፣ ከተቃዋሚ ፓርቲዎች፣ ከማህበረሰብ መሪዎችና ከተሟጋቾች ምን ይጠበቃል? በሁከቱ ዙሪያ ከእናንተ ከአድማጮቻችን የሰበሰብናቸውን ጥያቄዎች ሊመልሱልን ቃል ከገቡ 2 ምሁራን መካከል ዶክተር ያዕቆብ ኃይለማርያምን አግኝተናል። ዶክተር ያዕቆብ ከጡረታ በፊት በዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ኖርፎክ ስቴት ዩኒቨርሲቲ የሕግ ፕሮፌሰር ሆነው ያገለገሉ ናቸው። በ1990ዎቹ የሩዋንዳ የዘር ጅምላ ፍጅት ወቅት ደግሞ በዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ ሆነው አገልግለዋል። በ1997ቱ የኢትዮጵያ ምርጫ ከቅንጅት ለአንድነትና ለዲሞክራሲ ፓርቲ እጩዎች አንዱ በመሆን በምርጫውን ባለድል እንደነበሩና በኋላም ከሌሎች መሪዎች ጋር ለእስር መዳረጋቸው የሚዘነጋ አይደለም። ሌላው ሊቀርቡልን ቃል ገብተውልን የነበሩት የኢፌድሪ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማትና ብዝሃነት ዲሬክተር አቶ ታምራት ደጀኔ ነበሩ። በትናንቱ የመጀመሪያ ክፍል እንደገለጥ ነው በሰጡን ቀጠሮ መሰረት ብንደውል እናገኛቸው አልቻልንም። በመሆኑም አድማጮች በመንግስት በኩል በሚቀርቡ እንግዳ ይመለሱልን ብላችሁ ያቀረባችኋቸው ጥያቄዎች ሊስተናገዱ አልቻሉም። አሁን መስመሩን ከዶክተር ያዕቆብ ጋር ቆይታ ወደምታደርገው ወደ ፕሮግራሙ አዘጋጅና አቅራቢ ወደ ትዝታ በላቸው እናዞራለን።
ዶክተር ያዕቆብ፣ በቀጥታ ለእርስዎ የተላከ ጥያቄ ላቅርብ። አብርሃም ነኝ ይላሉ። ለዶክተር ያዕቆብ ኃይለማርያም የማቀርበው ጥያቄ ነው ይላሉ። እርስዎ ከዓመታት በፊት በተለያዩ መገናኛ ብዙሃን በቋንቋ ማንነት ወይንም ኤትኒክ ላይ የተመሰረተ ፖለቲካ አደገኝነቱን፣ አስከፊነቱን፣ የሌሎች ሀገራት ታሪካዊ ሁነቶችን አብነት አድርገው ደጋግመው ጽፈዋል፣ ተናግረዋል። የመንግስትን ስልጣን የያዙት ግለሰቦች ግን ነገሩን የተለያዩ ታርጋዎች በመለጠፍ አጣጥለውታል። በዚህ ወቅት ማንም እንደሚገነዘበው ገዢዎች የኢትዮጵያ ዘውጋዊ የማንነት ክፍፍሉን ግላዊ የፖለቲካ ትርፍ ለማጋበስ እየተጠቀሙበት እንደሆነ እየሰማንም እያየንም ነው። በአገራችን በቅርብ ጊዜያት በተለያዩ አካባቢዎች የተከሰቱ ያሉ አሰቃቂ ግጭቶች በእርሶ አረዳድ ከዘውግ ማንነት ፖለቲካው ጋር የተያያዘ አይደለምን ይላሉ አቶ አብርሃምና?
ልክ ነው። በእርግጥ ከዘውግ ጋር የተያያዘ ነው። በስውርም እኮ አይደለም። አጻጻፉ ሁሉ ብሔር እየተጠቀሱ የሚጻፉ ነገሮች ናቸው። እና ለዚህ እርግጥ አገራችን ወደ ጥፋት መዳህ የጀመረችው አገሪቷ በዘርና በቋንቋ ተከፋፍላ ፌዴሬሽን ሲመሰረት ነው። ይሄ ነው ዘሩ የተዘራው፣ የዛ ውጤት ነው። እና እያደገ ሄዷል። በየጊዜው ደግሞ የብሔር ጭቆና አለ ተብሎ በመንግስት ደረጃ ፓርቲዎች ደረጃ ሲሰበክ የቆየ አንዱን ጨቋኝ ሌላውን ተጨቋኝ አድርጎ ድሮ በተማሪነት ጊዜ ያጦዝነው ጉዳይ አሁን ወደ መንግስት ደግሞ ወደ ፓርቲዎች ወርዶ የብሔር ጭቆና ተብሎ ተሰብኳል። ይህም አንዱ ትምክተኛ ተብሎ የብሔር ጭቆና ያካሄዳል እየተባለ ተሰብኳል ብዙ ጊዜ። እንዲያውም የኢትዮጵያ ሕዝብ ይህን ሁሉ እየሰማ በትዕግስት እስከ ዛሬም በሰላም አብሮ መኖሩ በእውነት የሚያስመሰግነው ሕዝብ ነው። ትልቅ ሕዝብ መሆኑን በዚህ ማረጋገጥ ይቻላል። ለፌዴራሊዝም መንስኤው ራሱ ትክክል አልነበረም። ከመጀመሪያውንም ጀምሮ በሀገራችን የብሔር ጭቆና የለም። እኔ በግልጽ መናገር እፈልጋለሁ፣ አልነበረም። በተለይ ከአጼ ኃይለ ሥላሴ ጊዜ ጀምሮ የብሔር ጭቆና አልነበረም። ምናልባት የአንዳንድ ብሔረሰብ አባላት የበላይነት ስሜት ይሰማቸው ይሆናል። ይሄ በየትም ሀገር ያለ ነው። በኬንያ ኪኩዮች እንዲህ አይነት ስሜት አላቸው። ኡጋንዳ ባጋንዳዎች እንዲህ አይነት ስሜት አላቸው። በሶማሊያ መሪሃን እንዲህ አይነት ስሜት አለው። በአሜሪካ እንኳን በነጮች መሀል ዋስፕ የሚባሉ ዋይት አንግሎ ሳክሰን ፕሮቴስታንት የበላይነት ስሜት አላቸው። ይሄ የሰው ተፈጥሮ ነው እንጂ የብሔር ጭቆና አይደለም። የብሔር ጭቆና ሊባል የሚቻለው በህግ ተደግፎ ወይንም የመንግስት ፖሊሲ ሆኖ አንዱን ብሔር ከሌላው አበላልጦ ያየን እንደሆነ ወይንም አንዱ ብሔር በተለይ ተነጥሎ የተጨቆነ እንደሆነ በመንግስት ደረጃ ወይንም በመንግስት ፖሊሲ መሰረት የተደረገ እንደሆነ ያን የብሔር ጭቆና ማለት ይቻላል። እኔ ከአናሳ ብሔር ነው የምመጣው። ከዛ አናሳ ብሔር በመወለዴ ምንም አይነት መድሎም ይሁን ምንም አይነት ችግር ገጥሞኝ አያውቅም። እንደውም በእውነት በጣም ትልቅ በጣም እንደው ምርጥ ነገር እያገኘሁ ነው የሄድኩት። ሁለተኛ ደረጃ የተማርኩት ጄኔራል ዊንጌት ትምህርት ቤት ነው፣ ምርጥ ትምህርት ቤት ከሚባለው ነው። እዚያ ውስጥ ለመግባት የነጥብ ጉዳይ እንጂ የብሔር ጥያቄ ምንም ጊዜ ተነስቶ አያውቅም። አሁን ነው የብሔር ጥያቄ በየካርዱ መታወቂያ ወረቀት ብሔር እየተባለ የሚጻፍበት አሁን እንጂ እዚያን ጊዜ ምንም አልነበረም። አንዱ ብሔር በሌላው በየቦታው መቼም በጣም በሚያሳዝን ሁኔታ በተለይ አማሮች ጉራ ፈርዳ ከቤኒሻንጉል ከተለያዩ ቦታዎች ከግድያ አልፎ ከያለበት ተባረዋል አማራ በመሆናቸው ብቻ። እና ይሄ ያደረጉት የፓርቲ አባላት ወይንም የክልል ባለስልጣናት ናቸው እንጂ ህዝቡ አይደለም። የጉራ ፈርዳን ምሳሌ መጥቀስ እችላለሁ። ጉራ ፈርዳ በመንግስት ትዕዛዝ አማሮች ንብረታቸውን አስረክበው እንዲወጡ ሲታዘዙ ህዝቡ አውቶቡስ ጣቢያ ድረስ እየሸኘ እያለቀሰ ስንቅ እያስታጠቀ ነው የላካቸው። በዚያን ጊዜ የመንግስት ባለስልጣናት ለምንድን ነው አማሮች ከዚህ የተነቀሉት ይህ ህገ ወጥ አይደለም ሲባል አቶ መለስ የሰጠው መልስ አስታውሳለሁ። መልሱ አይ ዛፍ ይቆርጡ ነበር አለ። ዛፍ በመቁረጥ አንድ ህብረተሰብ ከኖረበት ልጅ ከወለደበት ቤተሰብ ከመሰረተበት ነቅሎ አውጥቶ የትም መጣል በእውነት አግባብነት ያለው ነገር አይደለም፣ ከፍተኛ ወንጀልም ነው።
ዶክተር ያዕቆብ አመሰግናለሁ። ይሄ የብሔር ጭቆና አለ የለም የሚለው የባህል ጭቆና፣ የቋንቋ እንዲህ አይነት ነገር አሁን ደግሞ ኢህአዴግ አንድ እንደውም መመስገን ያለበት ምንድን ነው ሰዎች ቋንቋቸውን እንደ ልባቸው እንዲናገሩ ባህላቸው እንዲከበር እየተደረገ ነው እና በብሔሩ ሳይሆን ባህሉ ወይንም ቋንቋዬ ተጨቆነ የሚሉ ሰዎች አሉ። አሁን በኢህአዴግ ዘመን ደግሞ አንድ አዎንታዊ ታየ የሚባለው የተስተካከለ ያለ እሱ ነው። አንድ ሌላ ጥያቄ ላቅርብሎት አቶ ታምራት ቢኖሩ ኖሮ በጣም ጥሩ ነበረ። ቀደም ብለን እነዚህ ማህበራዊ መገናኛ ብዙሃን ላይ ስለሚወጡ አንዳንድ ነገሮች እርሶም አንስተው ነበር እንዴት አሰቃቂ እንደሆኑ። አገር ውስጥም ደግሞ በዚህ ስራ የሚወቀሱ የሬዲዮ ጣቢያዎች አሉ። አቶ አበራ ፈቃዱ፣ ሌላም ደግሞ አባይነህ አሸብር ሁለት ሰዎች ናቸው ጥያቄ የላኩልን። አንደኛ የመንግስት ኮሙኒኬሽን ቢሮ የተናገረውን የብሮድካስቲንግ አገልግሎት ሚኒስትሩ ሽረዋል ነው የሚሉት። በአገራችን ኢትዮጵያ እውነት የፖለቲካ ተጽዕኖ የሌለበት ሚዲያ አለ ወይ? አለ ከተባለስ መገለጫዎቹ ምንድን ናቸው? በተለያየ ስልጣን ተዋረድ ላይ ያሉት ባለስልጣናትን ስናይ ከተመሳሳይ ብሔር አብላጫውን የስልጣን ክፍል የያዙበት ሁኔታ አለ። ይህ ባለበት ደግሞ ብሔርተኝነት እያደገ መሆኑን በጋድ እየታየ ነው። ይሄም ደግሞ በያዙት የመገናኛ ብዙሃን አገልግሎት ስርጭት እየተንጸባረቀ ነው የሚሉት። በአማርኛ እየተሰራጩ ህዝብን ለመቀስቀስ ወይንም አንዱን ወግኖ ሌላውን ለመምታት የሚጥሩ ሚዲያዎች እንዳሉ ነው እና የሚጠቀሰው። ምን የሚመክሩት አለ? በተለይም ከሩዋንዳ ተመክሮ
ሚዲያ በጣም አስፈላጊ ነገር ነው። የፕሬስ ነጻነት በጣም አስፈላጊ ነገር ነው። በተቻለ መጠን የፕሬስ ነጻነትን መገደብ አይገባም። ነገር ግን ለሀገሪቱ አደጋ በሚሆንበት ጊዜ መገደብ ይገባል፣ የግድ ነው። አሁን የሩዋንዳው እንደጠቀስሽው ትዝታ፣ ሩዋንዳ የዘር ፍጅት በጣም እንዲሳካ ያደረገው ሬዲዮ ሚል ኮሊን የሚባል አንድ ሬዲዮ ነበር። ይሄ ሬዲዮ ሚል ኮሊን በየጊዜው የሚያወጣው መግለጫ የሚሰጠው መልእክት ጨፍጭፉ፣ ግደሉ፣ ጉድጓዱ ገና አልሞላም እያለ እንደዚህ አይነት መልእክት ነበር የሚሰጠው እና ይሄ በጣም አደገኛ ነገር ነው። ሚዲያ በህዝብ መካከል ጥላቻ መዝራት በጣም አደገኛ ነገር ነው። መገታት ያለበት ነገር ነው። እርግጥ ነው ፕሬስ ነጻነት በጣም ዋጋ ያለው ነገር ስለሆነ በጥንቃቄ መደረግ ያለበት ነገር ነው። ከኢትዮጵያ ህልውና ወይንም ከህዝቡ ሰላም የሚበልጥ ነገር አይደለም። ዋናው ነገር ህዝቡ በሰላም ተፋቅሮ ተዋዶ እንዲኖር፣ በሀገሪቱ ሰላም ዲሞክራሲ እንዲሰፍን እንዲያኑትን ነገር እንጂ በእውነት ህዝቡን ከፋፍሎ ለግጭት ለፍጅት ማዘጋጀት መገደብ ያለበት ነገር ነው። ምክንያቱም እንዲህ አይነት ድርጊት ህገ ወጥ ነው። በየትኛውም ህግ የሚደገፍ አይደለም። ማንኛውም መብት ከኢትዮጵያ ህልውና የሚበልጥ ነገር የለም።
ወደ ሌላ ጥያቄ ልውሰዶት ዶክተር ያዕቆብ ኃይለማርያም፣ ኢትዮጵያ በአሁኑ ሰዓት ምናልባት መንግስት አልባ የሆነች አገር ይመስለናል ይላሉ። ይሄን ጥያቄ ይላኩልን። ሀይ የሚል ሰው ወይንም ከየቦታው ያለውን ግጭት ወይንም አለመግባባት ወይንም ጥላቻ ከዛ በላይ ሆኖ ህዝቡን የሚያረጋጋ ሰው አልተገኘም። እንደውም ምን ይላሉ፣ ሶማሌዎች ቢያንስ ጠላታቸውን ያውቃሉ፣ አልሸባብ ነው ጠላታቸው። በኢትዮጵያ ግን ዜጎች ጠላታችን ማን እንደሆነ አናውቅም። ፕሮፓጋንዳ ከያቅጣጫው ይነዛል። ኢትዮጵያ ወደ ደም መፋሰስ የሄደች ስለሆነ ምን ይመክራሉ ይሄን እንዲቆም ዶክተር ያዕቆብ ይላሉ። ጥያቄውን የላኩልን ተሾመ አየለ ይባላል።
እንግዲህ ይሄ በጣም ጥልቅ የሆነ ጥያቄ ነው። በጣም ጥልቅ የሆነ መልስ ይጠይቃል። ጠቅላላው የሀገራችን ህልውና የሚፈታተን ጥያቄ ነው እና ለዚህ መፍትሄው መሰረታዊ የሆነ ለውጥ ማምጣት ብቻ ነው። በግልጽ ለመናገር ያህል እንደውም በመጀመሪያ ጋዜጠኞችና የፖለቲካ እስረኞች መፍታት ያስፈልጋል። እንቅስቃሴው የሽግግር መንግስት ወደ ማቋቋም የሚወስደው ወደዛ ለመሄድ በመጀመሪያ በፖለቲካ ምክንያት የታሰሩ ጋዜጠኞችና የፖለቲካ ፓርቲ መሪዎችና አባላትን መልቀቅ ያስፈልጋል። ከዚያም በሀገር ውጭም ሆነ ወይም በሀገር የሚገኙ ፓርቲዎች በአሸባሪነትም የተፈረጁትን ሳይቀር እና ሲቪክ ማህበራት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ያሉበት አንድ ትልቅ ጉባኤ ማቋቋም። ይሄ ከዚህ በፊት የሰነዘረ ሀሳብ ነው። የኔ ብቻ አይደለም፣ ሌሎችም ይህንን ሰንዝረውታል። ከዛ የአንድ ሳምንት ምናልባት የእርቅ ሳምንት ተካሂዶ ጉባኤው ሁለት ዓመት የሚቆይ የሽግግር መንግስት ማቋቋም እና ከሁለት ዓመት በኋላ ፓርቲዎች በነጻ ተወዳድረው በነጻ ምርጫ ተካሂዶ ያሸነፈው ፓርቲ ስልጣን ይውሰድ። እንግዲህ ይሄ በጣም በአጭሩ ነው ያስቀመጥኩት፣ ግን ለእነኚህ ሁሉ ለተጠቀሱ ችግሮች መፍትሄ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው። ይኸውም የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገርና ህዝብም የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን ያኔ ሰላም ይመሰረታል። በሰላም መኖር ይቻላል። የሀገራችን ህልውና አደጋ ውስጥ አይወድቅም። እና ይሄ እርግጥ በጣም ቀላል ጥያቄ አይደለም። ሁለት ወገን አለ፣ ፈቃደኝነቱን የሚያስፈልገው ሁለት ወገን አለ። ይኸውም ህዝብና ኢህአደግ ነው። ኢህአደግ ለዚህ በእውነት ሀሞት ይኖረዋል ወይ የሚለው እንግዲህ ጥያቄ ውስጥ የሚገባ ነገር ነው። ለሀገራችን መፍትሄ መጠቆም የሚቻለው ይሄ ነው። ከዚህ ውጭ ሌላ መፍትሄ ሊኖር ይችላል የሚል ግምት የለኝም በራሴ በኩል።
እንግዲህ ኢህአደግ ሀሞት ይኖረዋል ወይ ላሉት፣ ሁሉን አካታች ኢህአደግም መንግስት ውስጥ ተሳትፎ ከተረጋገጠለት ምናልባት የተሻለ ሀሞት ይኖረዋል። ምክንያቱም እንደ በፊቱ ለምሳሌ ከጃንሆይና ጃንሆይ ጋር የተያያዘ ነገር በሙሉ መወገድ አለበት። የኮሎኔል መንግስቱ ኃይለማርያም መንግስት ነበረ፣ ከዛ ጋር የተያያዘ ሁሉ መወገድ አለበት የሚለው የፖለቲካ አሰራርና አቅጣጫ አይሰራም ይላሉ አንዳንድ ሰዎች። አይሰራም። አሁን ኢትዮጵያ ውስጥ እርቅ ለማምጣት ከተፈለገ ኢህአደግም የእርቅ ጠረጴዛ ላይ መቀመጥና ለሁሉም ለኢትዮጵያ ሰላም እንዲወርድላት መሳተፍ አለበት ይላሉ ሰዎች። እዛ ላይ እስቲ አስተያየቶን ይስጡኝ።
እርግጥ ነው የተለያየ አቋም ያላቸው ሰዎች አሉ። በዚህ በሽግግር መንግስቱ ኢህአደግ መሳተፍ የለበትም፣ ምክንያቱም ራሱ ያሽከረክረዋል፣ ይቆጣጠረዋል እና ሌሎቹ ተሳታፊዎች ነጻነት አይኖራቸውም የሚል አቋም አለ። እኔ በበኩሌ ኢህአደግ መሳተፍ አለበት ባይ ነኝ። ባይሳተፉ ችግር ሊፈጥሩ ይችላሉ። አንድ ኃይል ነው የምናቅም ኃይል አይደለም። አንደኛ ችግር ሊፈጥር ይችላል፣ ሁለተኛ በኢትዮጵያዊነታቸው እኩልነትን ተቀብለው ከሌላው ተሳታፊ በሙሉ እኩል ሆነው በእኩልነት የሚሳተፉ ከሆነ እኔ ሊሳተፉ ይገባል ባይ ነኝ። እርግጥ ነው በ85 አይነት የተቋቋመው የሽግግር መንግስት ማለት አይደለም። በ85 የተቋቋመው የሽግግር መንግስት ሙሉ በሙሉ በህወሓት ቁጥጥር ስር ውስጥ የነበረ ነው። ህወሓት እንደፈለገ ያሽከረክረው የነበረ የሽግግር መንግስት ነበረ። አሁን በእኩልነት ፓርቲዎች፣ ሲቪክ ማህበራት፣ የሀገር ሽማግሌዎች እነኚህን የሚያጠቃልል አንድ የሽግግር መንግስት ቢቋቋም አንዱ ከማንም ሳይበልጥ በእኩልነት ከተቋቋመ ኢህአዴግን ቢሳተፍ እኔ በእውነት ችግር ያለው አይመስለኝም። የሽግግር መንግስት ሲባል ግን አንድ ነገር መዘነጋት የሌለበት ነገር አለ። ከዚህ በፊት በጣም ከባድ ወንጀሎች በተለያዩ ቦታዎች ተፈጽመዋል። ምናልባት የዘር ፍጅትም የሚያሰኝ ሊባሉ የሚችሉ ድርጊቶች ተፈጽመዋል። በተለይ በአማራው ላይ በአንዳንድ ቦታዎች አሁንም እየተፈጸመ ነው። ይሄ ዝም ብሎ ሊታለፍ የሚችል ነገር አይደለም። የሽግግር መንግስት ከሚሰራቸው ነገሮች አንዱ ኃላፊነትን ማስፈን ይኖርበታል። ማን ነው ኃላፊው ለነኚህ ወንጀሎች? የተሰሩ ወንጀሎች በሺዎቹ ሲገደሉና ከአካባቢያቸው ሲፈናቀሉ ማን ነው ዝም ያለው? ተሳታፊው ማን ነው የሚለውን ማጣራት ያስፈልጋል። አጣርቶም ለፍርድ ማቅረብም ያስፈልጋል። አንድ ወንጀል ከተሰራ በኋላ ችላ ብሎ ማየት አይቻልም። ፈረንጆች ኢምፒዩኒቲ ይሉታል። እና ኢምፒዩኒቲ መኖር የለበትም። ዋናው ነገር መቅጣት አይደለም፣ ዋናው ኃላፊነትን ማስፈን ነው። ምናልባት ከተጣራ በኋላ የደቡብ አፍሪካ እርምጃ መውሰድ ይቻል ይሆናል። እርቅና እውነትን አጋልጦ ምህረት ሊደረግ ይችላል። ወይንም ሩዋንዳ ጋቻቻ የሚል ባህላዊ ፍርድ ቤት አቋቁማ ብዙ ሺህ ሰዎች ጥቃቅን ነገሮች አድርገው እንዲለቀቁ ሆነዋል። እኛም ምናልባት እንዲህ አይነት እርምጃዎች መውሰድ ይቻል ይሆናል። ሆኖም ግን ተጠያቂነትን መሰረዝ አይቻልም። የሩዋንዳ ፍርድ ቤት፣ የዓለም አቀፉ የሄግ ፍርድ ቤት በዋናነት የተቋቋሙት ወንጀለኞችን ለመቅጣት አይደለም፣ ኃላፊነትን ለማስፈን ነው። አካውንታቢሊቲ ለመመስረት ነው። አካውንታቢሊቲ ወይም ኃላፊነት ካልተመሰረተ ወንጀሉ እንደገና ይደጋገማል።
እሺ፣ ዶክተር ያዕቆብ ስልክ አለ?
እሺ፣
አቅርቢልኝ፣ መስመር ላይ ያለው። እሺ፣ ይጠይቁ። ከደርበን ደቡብ አፍሪካ።
እሺ፣ እንደምን አላችሁ?
እግዚአብሔር ይመስገን።
ዘርን መሰረት ያደረገ የትኛውም ዘር ሊሆን ይችላል ትኩረት ያደረገ ጥቃት እየተፈጸመ ይገኛል። በዚህ መንግስት ስርዓት ከመጀመሪያው አገዛዝ ስርዓት ብንነሳ እንኳ 1983 ከገባበት አካባቢ ጀምሮ የበደነውን ጭፍጨፋ ሁሉ ማስታወስ ይቻላል። ከዛ ጀምሮ እስካሁን ድረስ ያው በተለያዩ ምክንያቶች ዜጎች እየሞቱ ናቸው። መንግስት የሚሰጠው ነገር ኦነግና ሌሎች እንደ ግንቦት ሰባት ያሉትን ተቃዋሚዎች ምክንያት ያደርጋል። ተቃዋሚዎች ደግሞ ራሳቸው መንግስት ራሱ የህዝቡን ተቃውሞ ለማዳፈር ሲል ራሱ ያዘጋጀው የአጥፊዎች ስራ ነው ይላሉ። በዚህም ይሁን በዛ ግን በተለያየ ምክንያት ዜጎች እያለቁ መሆናቸው መንግስት ግንዛቤ አድርጎ ጠቃሚ ያልሆኑ ምክንያቶችን ከመስጠት ተቆጥቦ ራሱን ለመፍትሄ ሰጭነት በማዘጋጀት የህዝቡን የመብት ጥያቄዎች ለመመለስ ምን ያህል ተዘጋጅተዋል ነው። እንደውም አቶ ኃይለማርያም ባለፈው ያሉት ወታደሩን ሲያዩ ህዝቡ በጣም ይደሰታል ይላሉ። በሌላ በኩል ደግሞ ወታደሩ በአሁኑ ሰዓት ሲጨፈጭፍ እናያለን። ሁለተኛው ጥያቄ የተቃዋሚ ድርጅቶች፣ ምሁራን፣ የሃይማኖት አባቶች የዚች ሀገር ቀዳሚ ተጠያቂዎች በመሆናቸው እስከምን ድረስ ተጉዘዋል? ህዝቡን ከዚህ አይነት እንችለል። እኔ በአጋጣሚ በ2008 ዓ.ም ደርባን ነበርኩኝ። ሁላችሁም እንደምታውቁት በተለያየ የዜና ማሰራጫ እንደተሰራጨው ኢትዮጵያውያንና ሶማሊያውያን ወይም ደግሞ ጥቁር አፍሪካውያን አፍሪካውያን በድንጋይ ተጨፍጭፎ የሞቱት አለ። የትኛው ሞት ይሻላል ሲል ደርባን ላይ እንኳን ስናወራ እንዴ በራሳችን ዜጋ በዛ ድንጋይ የተጨፍጭፎ ከመሞት በእነዚህ በማናውቀው ዜጎች መሞት ይሻላል የሚሉ ሁሉ አሉ። ይህንን እስከምን ጊዜ ነው የምናየው? መንግስት ምን ያህል ራሱን ለመፍትሄ አዘጋጅቷል? የሃይማኖት አባቶች፣ ምሁራን ምን እየሰሩ ነው? ይህን ሰዓት ካልተነጋገር ነገሩ አንዳ ኢትዮጵያ ውስጥ እንደማይመጣ ምን ያህል እናውቃለን? እና ይህንን ነገር እንዲመልሱልኝ ነው። አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አቶ ኃይለ ጊዮርጊስ። ዶክተር ያዕቆብ፣
አሁን እንግዲህ ከጥላቻዎች ሁሉ የከረረ የዘር ጥላቻ ነው። የፖለቲካ ልዩነት የመደብ ትግልም አይደለም፣ ወይንም ደግሞ የሃይማኖት ልዩነት እንኳን ምናልባት ከጎሳ ጥላቻ ከዘር ጥላቻ ላይብስ ይችላል። ምናልባት በተመጣጣኝነት ሊሰለፍ ይችል ይሆናል። ግን ዘር ጭቆና፣ የዘር ጥላቻ በጣም በጣም መጥፎ ነገር ነው። በዚህ ዓለም በዘር ማጥፋት በጄኖሳይድ የተከሰቱ ጉዳዮች በሙሉ መንስያቸው የዘር ጥላቻ ነው። በሩዋንዳ ቱትሲና ሁቱ ተብሎ 3 ወር ባልሞላ ጊዜ ውስጥ በሩዋንዳ መንግስት ስሌት 1.3 ሚሊዮን በተባበሩት መንግስታት ስሌት ደግሞ 800,000 ሰው አልቋል። ይሄ መንስኤው የዘር ጥላቻ ነው። ቤልጂያኖች ህዝቡን ቱትሲ ሁቱ ብለው ከዚያ በፊት በፍጹም የሌለ ቱትሲ ሁቱ ብለው መታወቂያ ወረቀት ሰጥቷቸው የዘር ማጥፋቱ ድርጊት በተከሰተ ጊዜ ማንንም መንገድ ላይ አቁሞ ቱትሲ ወይንም ሁቱ መሆኑን ማረጋገጥ ብቻ በመታወቂያው ታይቶ ጭንቅላቱ ለሁለት ይፈለጣል። ሌላው ጄኖሳይድ ሂትለር 6 ሚሊዮን ህዝብ የጨረሰው ጀርመኖች የበላይ ነን፣ አሪያን ሬስ ከሰው በላይ ነን፣ ይሁዲዎች ደግሞ መጥፎች ናቸው፣ ከሰው በታች ያሉ ናቸው በሚል በዘር ጥላቻ ተነስቶ 6 ሚሊዮን ይሁዲዎቹን ጨርሷል። አርመንና ደግሞ ግሪኮች አርመንና ቱርኮች ማለት ነው ይቅርታ፣ 1.5 ሚሊዮን ቱርኮቹን ጨርሰዋል አመት ባልሞላ ጊዜ ውስጥ። ይህ ሁሉ መንስኤ የሆነው የዘር ጥላቻ ነው። አሁን በሀገራችን በእውነት ከዚህ የበለጠ አስጸያፊ ከዚህ የበለጠ አሰቃቂና አስቀያሚ ነገር እኔ በሀገራችን ተከስቶ ያየሁ አይመስለኝም። የዘር ጥላቻ እየተስፋፋ ነው። ኃላፊነት የጎደላቸው ሰዎች ይሄንን እያሰፋፉ ነው እና በእውነት ሁላችንም ልንታገለው የሚገባ ነገር ነው። ወደፊት ኢትዮጵያ ማየት ከፈለግን የዘር ጥላቻ መዋጋት ይኖርብናል። አሁን ወንድሜ እንዳሉት ያለው መንገድ ሩዋንዳ የተከተለችው አሰቃቂ ጎዳና ይሆናል። በእውነት እኛ ኢትዮጵያውያን እኮ ምንም የሚያጣላን ነገር የለም። እኔ ምስራቅ አፍሪካ፣ ምዕራብ አፍሪካ በስራ ብቻ ሳይሆን ኖሬ አይቻለሁ። በእውነት እንደ ኢትዮጵያ ህዝብ የተቀራረበ ህዝብ የለም። በቋንቋ፣ በባህል፣ በዘር፣ በሃይማኖት በጣም የተሳሰረ ህዝብ ነው። እኔ የትም አፍሪካ ውስጥ አላየሁም። ያም ሆኖ ግን አሁን ጭራሽ ያልነበረብን ነገር በመሀላችን ተከስቷል። ይህንን መርዝ በእውነት ነቅለን ማውጣት ይኖርብናል። ይህ ሁላችንም ኃላፊነት ነው።
ዶክተር ያዕቆብ፣ በተለይ ጠያቂው ተቃዋሚዎች፣ የሃይማኖት መሪዎች ያለባቸው ኃላፊነት ምንድን ነው ብለዋል እና እሱንም አካተው ቢገልጹልን
ጥሩ ጥሩ። ተቃዋሚ ፓርቲዎች ብዙዎቹ የሚችሉትን ያህል ተፍጨርጭረዋል። ግን ባለው ሁኔታ እንዲሁ በነጻነት መንቀሳቀስ በጣም አስቸጋሪ ነው በሀገራችን። እንደውም አንድ ተቃዋሚ ፓርቲ ብቅ በምልበት ጊዜ በመንግስት ይኮላሻል። ብዙ ብዙ ታይተዋል። በኢትዮጵያ ውስጥ ተቃዋሚ ፓርቲ አንገቱን ቀና ሊያደርግ ሊያንሰራራ አልቻለም። ምክንያቱም በህዝብ ተቀባይነት ሊያገኝ በሚንቀሳቀስበት ጊዜ የሚያጨናግፈው ሁኔታ ይፈጠራል እና በዛ ምክንያት ኃይል ሰብስበው በመንግስት ላይ ጫና ሊያደርጉ የሚችል አቅም ማሰባሰብ አልቻሉም። በቤተ ክርስቲያን በሃይማኖት በኩል በእውነት እኔ መቼም ሃይማኖትን መንቀፍ በጣም አስቸጋሪ ነው። ግን እኔ ባየሁትና በተረዳሁት ብዙም ጊዜ የሃይማኖት አባቶች ተገቢውን መጽሐፍ ቅዱስን የሚያዘው ወይም ሃይማኖትን በሚያዘው መሰረት ኃላፊነታቸው የተወጡ አይመስለኝም። አንዳንድ የሃይማኖት መሪዎች እንዲያውም እስከ መጨረሹ ከመንግስት ጋር ተሰልፈው ተቃዋሚ ፓርቲዎችን መዝለፍ፣ ተቃዋሚ ፓርቲዎችን ማውጋዝ ተናወሳቸው አንዳንድ የሃይማኖት መሪዎች አሉ።
ይህ እንግዲህ የግል አስተያየቴ ነው። ግን በተለይ በሃይማኖት መሪዎች በኩል በእውነት በየቦታ የሚሰማ ሮሮ ነው። የኔ ብቻ አይደለም።
አንድ ተጨማሪ በድምፅ የመጣልን ጥያቄ ላሰማሁትና እናጠቃልላለን።
ጥያቄ ምንድን ነው? በሀገራችን ከቅርብ ጊዜ ወዲህ በተለያዩ ብሔረሰቦች መካከል ደም አፋሳሽ የሆነ ግጭት እየተካሄደ ብዙ ሰው እያሳዘነ ይገኛል። ግጭቱ በቅርብ የሆነውን እንኳ ብናይ ለምሳሌ በሶማሊያ እና በኦሮሞ በአማራ በትግራይ በአማራ በርካታ ሰዎች ህይወታቸውን አጥተዋል። በአብዛኛው ከሶሻል ሚዲያም እንዲሁም ከአንዳንድ ትንታኔዎች እንደምንረዳው ግጭቶቹ የሚከሰቱት በሀገሪቱ ውስጥ የፖለቲካ ትኩሳት በከፍተኛ ደረጃ በሚቀጣጠልበት ሰዓት ነው እና ይህንን የሚያደርግ ሆን ብሎ የሚያደርግ አካል አለ ይባላል። በእውነት ከዚህ አይነት እልቂት የፖለቲካ ትርፍ የሚያገኝ አካል አለ ብላችሁ ታምናላችሁ ወይ?
ዶክተር ያዕቆብ ቀደም ብለው መልሰዋል። በመጨረሻ እስቲ ይሄ ያለንበት ሁኔታ እንዲረግብ ሰው ወደ ልቦናው እንዲመለስ በሀገሪቱ ሰላም እንዲሰፍን የሚያስተላልፉልን መልእክት ካለ በዛ እናጠቃልላለን።
እሺ፣ እንግዲህ መልእክቱ መቼም በሙሉ የኢትዮጵያ ሕዝብ የሚያውቀው ነው። ይኸውም አንድ ሀገር አለን፣ ከሀገር የሚበልጥ ነገር የለም። ፊት እንደተናገርኩት ከሰው ሕይወት ከእያንዳንዳችን ሕይወት ሀገራችን ትበልጣለች። ሰዎች ጦር ሜዳ ሄደው ሕይወታቸው የሚሰዉት አገራቸውን ለማዳን ነው። አሁን አገራችን ከፍተኛ ፈተና ውስጥ ነው የወደቀችው፣ በመኖርና ባለመኖር መካከል ያለው ነው እና በእውነት ዛሬ አይ እገሌ ጥፋተኛ ነው ወይም እገሌ እንዲህ ነው እንደዚህ እገሌት እንዲህ ነች ብሎ መጠቋቋሚያ ጊዜ አይደለም። ዛሬ የሁላችን ቀዳሚ ዓላማ፣ ቀዳሚ ስራ፣ ቀዳሚ ኃላፊነት መሆን ያለበት አገር ማዳን ነው። ከዚያ በኋላ ግድ የለም በፖለቲካ ፓርቲን ተከፋፍለን ልንፋለም፣ ሰላማዊ በሆነ መንገድ ልንፋለም እንችል ይሆናል። ግን አሁን ግን ሁሉም ኢትዮጵያዊ ግዴታ ነው አገራችንን ማዳን አለብን፣ ወደ ብሔራዊ እርቅ መሄድ አለብን። ብሔራዊ እርቅ ስንል ዝም ብሎ እጅ ተሳስሞ ወይንም ተጨባብጦ መለያየት ማለት አይደለም። ብሔራዊ እርቅ ማለት መሰረታዊ ለውጥ አምጥቶ በዛ በመሰረታዊ ለውጥ መሰረት አገርን ወደፊት ማራመድ ማለት ነው። ብሔራዊ እርቅ ሊመጣ የሚችለው ህዝብም የሚቀበለው ዴሞክራሲያዊ ስርዓት፣ ሁሉም ህዝብ የሚሳተፍበት ዴሞክራሲያዊ ስርዓት ሲመሰረት ብቻ ነው። በአምባገነን ስርዓት ውስጥ ብሔራዊ እርቅ ሊኖር አይችልም። ምክንያቱም አምባገነኑ እሱ ራሱ ከሱ ሌላ ያለም አይመስለውም። ስለዚህ እኔ አደራ የምለው በእውነት እችን ሀገር ለልጆቻችን የማስተላለፍ ብሔራዊ ግዴታ፣ ሰብአዊ ግዴታ አለብን። በእግዚአብሔር የተሰጠን ኃላፊነት ነው፣ በእግዚአብሔር የተሰጠን ግዴታ ነው። ከዚህ ልንሸሽ አንችልም እና ይሄንን ለሁሉም ኢትዮጵያዊ በዚህ ነገር ላይ እንዲያስብበትና የሚችለውን በሙሉ አስተዋጽኦ እንዲያደርግ አደራ በማለት እሰናበታለሁ። በጣም አመሰግናለሁ።
ዶክተር ያዕቆብ ኃይለማርያም እጅግ አድርጌ አመሰግናለሁ።
እሺ፣ ይህን በጣም አመሰግናለሁ።
እሺ፣ እግዜር ይስጥልኝ።
ትዝታ በላቸውና የጥያቄው መልስ እንግዳ ዶክተር ያዕቆብ ኃይለማርያምን እናመሰግናለን። በርዕሱ ዙሪያ የተለያዩ ምሁራንን ወደፊት በመጋበዝ ማወያየታችንንም እንቀጥላለን። አድማጮች፣ የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከዚህ ቀጥሎ ያሉት ደቂቃዎች ደግሞ መስመሩን ለሙዚቃ ቃና መስተንግዷችሁ አስረክባለሁ። ከዚያ በፊት ግን ከትናንት በስቲያ ሐሙስ ከዚህ ዓለም በሞት የተለየውና ዛሬ ስርዓተ ሽኝቱ የተከናወነውን እውቁን ደራሲና ገጣሚ መምህርም ጭምር ሶሎሞን ጤሬሳን እናስታውሳለን።
ቀጥላ አጭር ግጥም ግስ መጋላ ትላለች። ከብት አረቡ ወዳጆቼ፣ ፈረስ ያረቡ ነበር አያቶቼ። ልውረድ ከእንግዲያ ወደ ቆላው፣ ሞቃት መጋላ ግስ ላርባ፣ ያለ መደብ የሚያብብ አበባ።
ገጣሚ፣ መምህር፣ የፍልስፍና ሊቅ፣ ጋዜጠኛ ሶሎሞን ጤሬሳ።
አርስቱ ባቲ። ባቲ በኦሮሞ ቋንቋ ጫቅላ ጨረቃ ማለት ነው። ገና ምትወጣ ሳይሾሙ ያጋፍሯት ካሉ ባልታ ሊከልሏት አብረው የማይገኙ የሽግር ባለክንያት በጊዜ ቀስት በአያት ድምፅ ታጥረው ኦበብርጌ ከቀቺ ሐሰን ወዳጅ ከወሎ ከአክሱም ሰፈር እነ ስብሃት እነ ተስፋ የገሰሰ ከሐረ ዳኛቸው ወርቆ ከይፋት መንግሥቱ ካለቃለማ ሀገር ምናልባት ካንኮበር ገብረ ክርስቶስ ደስታ ከወደ ሐሮማያ ከርሞም ከጉለሌ ካደግንበት ወንጌል ተማሪ ቤት ዮሐንስ አድማሱ መመናቀሯን ከሐረር ስታዘባት እስክንድር መልክ ማነሽ ሲላት ተቃጥሎ እስኪላላት እያሳለው ሲከተላት
በልዝቡ እንቦችሽን ቋጥሬ ጌጣጌጥሽን አንጥሬ ከዓይኖችሽ ብርሃን አቅርሬ ቀስተ ደመና ፈጥሬ ደመና መሃል ተንጋልዬ እንደ ጎበዝ ስቄ ተንፈርፍሬ አልቀር ተቀብሬ። ሰሎሞን ኤሬሳ።
በድጋሚ ለሰለሞን ደረሳ ቤተሰብና ለወዳጅ ዘመድ ለአድናቂዎቹ ሁሉ መጽናናትን እንመኛለን። ተከበራችሁ አድማጮች፣ አሁን አጭር የፕሮግራም ስርጭት መስመሮች ማሳሰቢያ አሰማና መስመሩን ለሙዚቃ ቃና አለቃለሁ። ከፊታችን ሰኞ ጥቅምት 27 ጀምሮ ስርጭቶቻችንን የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ11695 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ይሆናል። በተጨማሪም በተመሳሳይ ሜትር ባንድ መስመሮች ከሰኞ እስከ አርብ በየለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። አሁን ይህን ያህል ካልኩ ዘንድ ደሳለኝ ወይም ጽዮን ማይክሮፎኑን ከእጄ መንጭቀው ሳይወስዱት ሙዚቃ ቃናን በጉጉት የምትጠብቁ አድማጮችም ሳታጉረመርሙብኝ መስመሩን ልልቀቅላቸው። መልካም ቆይታ።
Well, just to prove you do. nearly drove me out of my head. Why you never shed a tear? Remember, remember all that you said. Told me love was too plebeian. Told me you were through with me. And now you say you love me. Well, just to prove you do, come on and cry, cry, cry me a river, cry me a river, 'cause I cried a river.
የኤላ ፊትስጄራልድ ክራይ ኤ ሪቨር የተሰኘውን የጃዝ ሙዚቃ ነበር ያስደመጥኳችሁ። እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘውትር ቅዳሜ በዚህን ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉስ፣ የሬጌ፣ የሂፕሆፕ እና ሌሎችንም የዜማ ስልቶችን የያዙ የሙዚቃ ቅንብሮች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። ዘፈኖቹን መራርጬ በመስተንግዶ አብራያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ የአሜሪካ የሀገረሰብ ሙዚቃ ወይም ካንትሪ ሙዚክ ነው ምርጫዬ። ካንትሪ ሙዚክ ወይም የሀገረሰብ ሙዚቃ በደቡባዊ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1920ዎቹ የተጀመረ የባህል ዜማ ነበር። ከተጀመረ ከ20 ዓመታት በኋላ ነው ተወዳጅ የሆነው የሀገረሰብ ሙዚቃ በአሜሪካ። ይህ ስልት አሁንም በመላው ዓለም ተወዳጅ የሆነ የሙዚቃ ስልት ነው። እኔም ለዛሬ ቆየት ያሉና አዳዲስ የሀገረሰብ ሙዚቃዎችን እየቀላቀልኩ ለምሽቱ አስደምጣችኋለሁ። አሜሪካዊቷ ድምጻዊት፣ የዘፈን ግጥም ጸሐፊና ደራሲ ኬር አንደርውድ በ2015 ዓ.ም የለቀቀችው Heartbeat የተሰኘው ዜማ ነው የመጀመሪያ ምርጫዬ። በካንትሪ ፖፕ እና በR&B ስልት በተቀናበረው ምርጥ ሙዚቃ ምሽቱን እንክፈተው። Carrie Underwood, Heartbeats.
I love it when we're at a party in a downtown crowd. Oh, but I can hear you call me baby with the music up loud. Red wine, good times. No, I don't mind being with everyone else. And then there's nights like tonight that I want you to
can't
አሜሪካዊቷ ድምጻዊትና የዘፈን ግጥም ደራሲ ኬሪ አንደርውድ በ2015 የለቀቀችውን Heartbeat ነበር የሰማችሁት። ወደ ሌላ ዜማ ልሰዳችሁ። የጆርጅ ሃርቬይ ስትሪት ስራ ነው። የካንትሪው ንጉስ ይሉታል። የ64 ዓመቱ ጆርጅ ዳላስ ቴክሳስ ነው የተወለደው። ድምጻዊ ነው፣ የዘፈን ግጥም ይጽፋል፣ ፕሮዲውሰርም ነው። George Street, A Love Without End, Amen. It's in your name. I got sent home from the day with her on my eye. Fighting was against the rules and it didn't matter why. When Dad got home, I told that story just like I'd rehearsed. Then stood there on those trembling knees and waited for the worst. And he said, let me tell you a secret about a father's love. A secret that my daddy said was just between us. He said, daddies don't just love their children every now and then. It's a love without end, amen. It's a love without end, amen. When I became a father in the spring of 81, there was no doubt that stubborn boy was just like my father's son. And when I thought my patience had been tested to the end, I took my daddy's secret and I passed it on to him. I said, let me tell you a secret about a father's love. A secret that my daddy said was just between us. I said, daddies don't just love their children every now and then. It's a love without end, amen. It's a love without end, amen. Last night I dreamed I died and stood outside those pearly gates. When suddenly I realized there must be some mistake. If they know half the things I've done, they'll never let me in. And then somewhere from the other side, I heard these words again. የጆርጅ ሃርቬይ ስትሪት አ ላቭ ዊዛውት ኤንድ አሜን የተሰኘውን ዜማ ነበር ያደመጣችሁት። የካንትሪ ወይም የሀገረሰብ ሙዚቃ ሲነሳ ስማቸው ሁሌም አብሮ የሚነሳ ሁለት አንጋፋ ባለሙያዎች አሉ፣ ዶሊ ፓርተን እና ኬኒ ሮጀርስ። ሁለቱም ባለሙያዎች አይስላንድ ኢንዱስትሪ በቅብብል የተጫወቱት ተወዳጅ ስራቸው ነው። ይህ ዘፈን በኦልዲስ ማለትም የድሮ ስራዎች ሲጠቀሱ አብሮ ይነሳል። ሁለቱ አርቲስቶች በቅብብል የሚጫወቱት ዱዌት ስራ ሲነሳም እንዲሁ ይነሳል። ስሙ የምንጊዜ ምርጥ 500 ስራዎች ውስጥም አለ። እንዲህ ያለ ምርጥ ዜማ ነው የሚጋብዛችሁ። ዶሊ ፓርተን ኤንድ ኬን ሮጀርስ በጋራ በመድረክ ላይ የተጫወቱትን አይስላንድስ ኢንዱስትሪ ነው የሚጋብዛችሁ።
No pain, every beat of my heart. We got something.
Iceland Industries ya Dolly Parton na ya Ken Rogers sinsra nabar yaddamataachut wede Sam Hunt na mennalfo Sam Hunt ye 32 amet አሜሪካዊ የሙዚቃ ባለሙያ ነው። ስፒከርስ ወደ ሀገረሰብ ሙዚቃ የሚያደላ ገመድ አልባ በሆኑ የሙዚቃ መሳሪያዎች አኮስቲክስ የተጫወተው ስራው ነው። Speakers, Sam Hunt.
Baby, you're not on fire. Girl, you're on fire. Out in the dark, wrapped up in the stars. So right, girl, I'm so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. Moonlight's chasing those treetops across your face. There's a feeling in your eyes the shadows can erase. Cool wind that found us, breezing around us, following my fingers through your hair. The engine is idling and girl, this heat lightning is flashing pictures of you and burning them in my head. And I'm on fire, girl, you're on fire. Out in the dark, wrapped up in the stars. So right, girl, I'm so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. I'm tuned in to you, something's on your mind, ain't it? Go on and tell me, baby, don't act like you can't say it. I know your body language, you ain't gotta translate it. So let it talk to me till I can't take it. Your lips, your hair, your smile, your touch, your kiss, your stare, your vibe's too much. It lights me up, you got me set. I'm way too gone, so baby, let your eyes close. Say my name and watch me going up in flames. Girl, I'm on fire, girl, you're on fire. Out in the dark where the wild things are. So high, girl, I'm so high. You and me, wild and free. Way out in the woods, parked under the pines. Love in the back of the truck.
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ ተመደበልኝ ያየር ሰዓት ተጠናቋል። ለተሳትፏችሁ አመሰግናለሁ። አብራችሁ ያመሸሁት ጽዮን ግርማ ነኝ። Put My Heart Down በሚለው የሳራ ኤቫንስ ዜማ ልሰናበታችሁ። ሳራ አብራችሁ ትቆያለች። በኔ በኩል ደህና ደሩ።
Pictured us ever fighting this much. Thought we were figured out, but it's so messy now. Your words, they cut so deep, and I think that you should leave. I'll have to live without what I can't live without. It already hurts, so before it gets worse, just put my heart down, put my heart down.
አድማጮች አሁን የማጠቃለያ ዜናው እናሰማለን። በሳውዲ እያነጋገረ ያለው የንጉሳዊ አገዛዝ አመጣው ያለው የማህበራዊና የምጣኔ ሀብት አድሶ ወይም ለውጥ አንዳንዶችን በታላቅ ሀሴት እንዲዋጡ ሲያደርግ፣ አንዳንዶችን በምን ይመጣብኝ ይሆን ስጋት፣ ሌሎች ከወግ አጥባቂ ወገን የሆኑትን ደግሞ በአንዳች ድንጋጤና በቁጣ ጭምር እንዲያዙ ማድረጉ ተነገረ። ሩሲያ በአሁኑ ወቅት በኮሪያ ጉዳይ ከዩናይት ስቴትስ ጋር በትብብር እየሰራች አይደለችም ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያው የዜና አገልግሎት ተናገሩ። የሊባኖሱ ጠቅላይ ሚኒስትር ሳአድ ሀሪሪ ኢራንና ሸሪኳን የሚሊሻ ቡድኑን ሂዝቦላን በአገራቸውና በክልሉ መረጋጋት እንዳይኖር እያደረጉ ነው ሲሉ ክፉኛ የተቹበት ንግግር ካሰሙ በኋላ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ይፋ አደረጉ። በዩናይትድ ስቴትስ በሶማሊያ ዋና ከተማ ሞቃዲሾ የሚገኙ የቆንስላ ጽሕፈት ቤት ሰራተኞቿ የታወቀ የጥቃት መረጃ ደርሶኛል ስትል አካባቢውን ለቀው እንዲወጡ አዛለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዛሬው ዕለት ባወጣው በዚህ ማስጠንቀቂያ በአፍሪካ ህብረት ሰላም አስከባሪ ሰራዊት ጥበቃ በሚደረግለትና በቱርክ ተቋም በሚተዳደረው የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ ሊቃጣ ይችላል ያለውን ጥቃት ጠቁሟል። በኮሪያ ባህረ ገብ መሬት የነገሰውን ውጥረት እያየለ በመጣበት በአሁኑ ወቅት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት አካባቢውን ከሚመለከተው የዩናይት ስቴትስ ጦር ሰራዊት የፓሲፊክ ጦር እዝ ለህዝብ ይፋ ያልተደረገ መረጃ ቀርቦላቸዋል። አድማጮች፣ ለማጠቃለያው የተያዘው ጊዜ በዚሁ አበቃ። መልካም ምሽት። ነገ እሁድ እንገናኝ።
ክቡራትና ክቡራን አድማጮች የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ የአንድ ሰዓት ፕሮግራም በዚሁ ይጠናቀቃል። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ በሶስት ሰዓት የራዲዮ መጽሔት ፕሮግራም ይጠብቃችኋል። ለዛሬው ከፕሮግራሙ አቀናባሪ ከብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። በሰላም ደሩ።
This program has come to you from the Voice of America, Washington.